ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን ሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በከመጽሐፍት ዓለም ፕሮግራማችን በሃማ ቱማ ተደርሶ በህይወት ታደሰ የተተረጎመውን የሶሻሊስቱ ጠንቋይ ጉዳይ መጽሐፍ ትረካ ክፍል 11 እና 12 አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ሶሻሊስቱ ጠንቋይ ጉዳይ ደራሲ ሃማ ቱማ 1985 ዓመተ ምህረት በህይወት ታደሰ ተተረጎመ 2007 ዓመተ ምህረት
የሚስተር ዘረኛው መዝገብ። የኢትዮጵያዊ ገመና ብዙ ሚስጥሮች ይገኙበታል። ዛሬ ዛሬ በይፋ አብዮተኛና ሶሻሊስት ሆነናል። ማለትም የወንድ ትምክህተኝነትንና ማንኛውንም አይነት ዘረኛነት እንቃወማለን። እንደ ኢትዮጵያዊነታችን ተመልከት አርማህን ተከተል መሪህን የሚለውን አባባል እንቀበላለን። መንግስት ራሱ በወንድ ትምክህተኝነት ላይ የተመሰረተ ነው። ስለ ሴቶች መብት ቢለፍፍም በከፍተኛ የኃላፊነት ቦታዎች ላይ በጣት የሚቆጠሩ ሴቶችን አታገኙም። ሴቶች የሚገኙበትን ነባራዊ ሁኔታ ለማሻሻልና መብታቸውንም ለማስከበር ንቁ እንቅስቃሴ አይደረግም። የተለያዩ ጭቁን ብሔረሰቦችንም ሁኔታ ብትወስዱ ጉዳዩ ተመሳሳይ ነው። የመንግስትን ትምክህተኛነት የሚዋጉት ራሳቸው ከመንግስት ያላነሰ ትምክህተኛነት ያሳያሉ። በዚህ ሁኔታ ላይ እንግዲህ እኛ ታማኝ ዜጎች ማንነንና ነው የተለየ ነገር የምናስበው? ይሁንና ወደ ዘረኝነት ስንመጣ ጉዳዩ ለየት ይላል። ቆዳቸው በፀሐይ የተቃጠለው ህዝቦች የሚገኙባት ኢትዮጵያ ራሳቸውን ከጥቁሮች የተሻሉ አድርገው የሚያስቡ ህዝቦች የሚኖሩባት ሀገር መሆኗን ማወቅ ያስደንቃችሁ ይችላል። ኢትዮጵያውያን በእርግጠኝነት ነጭ አይደሉም። ነገር ግን ራሳቸው ጥቁር እንደሆኑም አስበው ታያውቁም። አብዛኛዎቹ ቀይ የኮሙኒስት አይነት ቀይ ሳይሆን በጥሩ ሁኔታ የተቃጠለ ሸክላ አይነት ቀይ ነን ይላሉ። ወይም ቆንጆ ቡናማ ነገሩ ከዚህም ጠለቅ ያለ ነው። ከሌሎች ኢትዮጵያውያን የባሰ የጠቆረ ሰው እንኳን ሌሎችን ባሪያ፣ ሻንቆ፣ ጥሩራ፣ መሸጦና የመሳሰሉትን እያለ ሲጠራ ይሰማል። በሌላ አነጋገር ባሪያ ማለት ጥቁር ድንጋይ ከሰል የመሰለ ወዘተ ማለት ነው። ምንም እንኳን በኢትዮጵያ የሚገኙ ባሪያዎች ኔግሮይድ የሚባሉ ባይሆንም አንድን ሰው ባሪያ ብሎ መጥራት ጥቁር እንደማለት የሚወሰድ ነው። ይህ ሁሉ የሆነው እንግዲህ ሴማውያንና ካማውያን በኒግሮይድ ሰዎች ላይ የበላይነት አላቸው ከሚል የማይጨበጥ የቁምቅዠት ተነስቶ ነው። አንድ ሀብታም ጥቁር ሰውን ማንም ሰው ደፍሮ በፊቱ አይለውም እንጂ ያው ባሪያ ነው። ወፋፍራም ከናፍርት እና ደፍጣጣ አፍንጫ ግድፈቶችና ያንድ ሰው ዝቅተኛ ተወላጅነት በቀጥታ የሚገለጽባቸው ምልክቶች ናቸው ተብሎ ይወሰዳል። በርግጥ ሁኔታው ባለፉት 210 ዓመታት እየተለወጠ መጥቷል። በንጉሱ ጊዜ በርካታ ጥቁር አፍሪካውያን መሪዎች ኢትዮጵያን መጎብኘት ሲጀምሩ ብዙ ሰዎች የእውነት ተበሳጭተው ነበር። ጥቂቶች መጨረሻ ላይ ንጉሱ ጃጁ ብለው አስበው ነበር። ንጉሱ የታላቅ ዘር ልጅ እንዴት ከባሮችና ጥቁሮች ጋር ይወዳጃሉ? የንጉሱን አገዛዝ የሚቃወሙ ተማሪ የመብት ታጋዮች የኢትዮጵያን አፍሪካዊነትና የማይፋቅ ጥቁር አጥንኦት የሚሰጥ አዎንታዊ ሚናን ተጫውተው ነበር። ይህም ሆኖ በርካታ ተማሪዎች ራሳቸው የዚህ ተጽዕኖ ሰለባዎች ነበሩና ኢትዮጵያውያን ልጃገረዶች ከጥቁር አፍሪካዊ ወንዶች ጋር ሲጨዋወቱ ሲያዩ ቅናታቸውን ለማጠናከር ወደ ዘረኛነት ይዞራሉ። ጥቂት የማይባሉ ተማሪዎችም ነጮች በጥቁሮች ላይ እንጂ በኢትዮጵያውያን ላይ አድሎ አይፈጽሙም ብለው ያምኑ ነበር። ወደ አሜሪካ የሄዱ ጊዜ የደረሰባቸውን ድንጋጤ አስቡት። የሚገርመው ነገር የተጠሉት ሶማሊያውያን ግን ይህን ጉዳይ በተመለከተ ኢትዮጵያውያን ወንድሞች ናቸው። ባንቱ ብለው የሚጠሯቸውን አፍሪካውያንን በተመለከተ ከነሱ የባሰ ዘረኛ የለም። ዳሩ ግን ለፍትሃዊነት ሲባል ኢትዮጵያውያን ራሳቸውን በፈጣሪ የተመረጡና ነጮችን ጨምሮ ከማንም የበለጡ ህዝቦች አድርገው እንደሚያስቡ መጠቆም አለብኝ። በሰፊው የሚታወቀው አፈታሪክ እንደሚያሳየን ፈጣሪ የሰው ልጆችን ሲፈጥር ከአፈር ጠፍጥፎ የሰራውን የሰው ቅርጽ እሳት ውስጥ ከተተው። ድብን ብሎ የተቃጠለው ጥቁር ሰው ሆኖ ወጣ። ሌላኛውን በተራው እሳት ውስጥ ከተተውና በደንብ ሳይበስል አወጣው፣ ፈረንጅ ወጣ። ወደ እሳቱ ያስገባው ሶስተኛው ሰው በትክክለኛው ሁኔታ በስሎ ቆንጆ ቀይ ቡኒ ሆኖ ወጣ። እንግዲህ ይህ ማን እንደሆነ አይጠፋችሁም። ድሃ በህልሙ ቅቤ ባይጠጣ ኖሮ ድርቀት ይገለው ነበር እንላለን። ምናልባት የዘረኝነት በሽታ የአስተሳሰብ ኋላ ቀርነትንና ሸፋፋነትን የሚያመጣ ጸረ ሰው መርዛማ ቫይረስ መሆኑን ማወቅ ይገባን ወይም ይጠበቅብን ይሆናል። ይህም ቫይረስ በደቡብ አፍሪካ፣ በምዕራብ አውሮፓ ወይም በአሜሪካ ብቻ የተወሰነ አይደለም። ቡልጋሪያ፣ ሩሲያ፣ ቻይና፣ ሰሜን ኮሪያ እንዲሁም ኩባም ጭምር በቫይረሱ የተጠቁ ናቸው። እንዲያውም ዓለም አቀፍ በሽታ ነው። ይህ ክፋቱን አይቀንሰውም፣ ግን በመሀይም ኢትዮጵያውያን ላይ ያን ያህል እንዳትቆጡ ያደርጋችሁ ይሆናል። በአሁኑ ጊዜ በይፋ የሚታወቀው ይህ ሁሉ በዛሬቱ ኢትዮጵያ ውስጥ እንደተለወጠ ነው። መንግስታችን ከአጼ ምኒልክ በተቃራኒ ጥቁር መሆናችንን ይቀበላል፣ ራሱን ከሌሎች አፍሪካውያን ጋር ይመድባል፣ ብሎም ለሎች አፍሪካውያን ከፍተኛ መጠን ያለው ጸረ አረብ ስሜት አለው። መከፋፈል ያለብን በመደብ እንጂ በቀለም አይደለም ተብሎ ነው የሚታሰበው። ይህን ግን ለማውራት ብቻ የሚቀል ጉዳይ ነው። አሁንም እንኳን አብዛኛዎቹ ኢትዮጵያውያን ከዘረኝነታቸው ተጽዕኖዎች ነጻ አይደሉም። ኢትዮጵያውያን ታላቁን ሊቀመንበራችንን መቃወማቸው ከመልካቸውና ከወፋፍራም ከናፈርታቸው ጋር ግንኙነት አለው ብዬ ለመናገር የመጨረሻው ሰው ነኝ። ነገር ግን እጅግ በርካታ ሰዎች ባሪያ፣ ከሰል፣ ጥቁር ፊት፣ ሰይጣን፣ የልጥልጥ ባሪያ ልጅ ወዘተ ብለው እንደሚጠሯቸው ግን በሐቀኝነት መጠቆም ይኖርብኛል። ስለዚህ መንበራችን ወፍራም ከናፍርትና ጥቁር ፊት ድብቅ ቀልዶች በሰፊው ይነገራሉ። አንድ ልወደድ ባይ ካድሬ በስህተት የሊቀመንበሩን ፎቶ አንድ ሰዓሊ እንደ ሰዓሊው ስዕል ቆጥሮ የትኛው አናርኪስት ሰዓሊ ነው ታላቁ ሊቀመንበራችንን እንዲህ ያለ ወፍራም የኒግሮ ከንፈር የታለላቸው ብሎ በንዴት በመጮሁ እሱም ወጥመድ ውስጥ እንደገባበት ይነገራል። የሊቀመንበሩ ፎቶ የሰይጣን ምስል መስሏት የታመመ ልጇን እንዲያድንላት ቤቷ ውስጥ የሰቀለች ሴት በማግስቱ ልጇ ሞቶ ስታገኘው በድንጋጤ ክው ብላ ቀርታለች። በኋላ አንድ ጠንቋይ ስለ ሁኔታው ሲያስረዳ በፎቶው ውስጥ የነበረው የጥቁረትና የክፋት መጠን ለልጁ ከአቅሙ በላይ ነበር ብሏል። ሌላም በእነዚህ ቀልዶች የማይደሰቱ ኢትዮጵያውያን ጥቂት ነበሩ። መንግስቱ ራሱ ከተጽዕኖው የእውነት ነጻ አልነበረም። ማንነታቸውን እንዲያውቁና ከክረምት ምሽት በተቆሩ መሪዎቻቸው እንጂ ኢትዮጵያውያን ባልሆኑ አናርኪስቶች እንዳይመሩ ህዝቡን የሚጠይቁ በራሪ ወረቀቶችን የመንግስት ሄሊኮፕተሮች በአማጽያን ቀጠና ላይ ይበትኑ ነበር። ያሳዝናል ትሉ ይሆናል። ወዳጆቼ ኢትዮጵያ ይህች ናት፣ ባርነትን የምትተገብረው እውነተኛዋ ኢትዮጵያ። ያለው ለውጥ ይህ ሁሉ በይፋ የተከለከለ መሆኑ ብቻ ነው። ማለትም የኢትዮጵያ ዘረኞች በሙሉ በህቡ የሚንቀሳቀሱ የድብቅ ዘረኞች ሆነዋል ማለት ነው። ለዚህም ዋናው ምክንያት እንደምታውቁት ታላቁ ሊቀመንበራችን ድንጋይ ከሰል የመሰሉ ወፍራም ከንፈር ያላቸው አጭርና ወጠምሻ መሆናቸው ነው። በኢትዮጵያዊ ጭንቅላት ውስጥ አንድ ጥሩ ባሪያ ሊኖሩት የሚገቡ ባህሪያት። እውነተኛ ባሮች ለባሪያ መመራታቸው ምክንያታዊ ነው ብላችሁ ታስቡ ይሆናል። ግን ምክንያታዊነትና ኢትዮጵያ የሩሲያንና የቻይናን ያህል የተቀራረቡ ናቸው። ዘረኝነት ጸረ አብዮትና ጸረ ሶሻሊዝም ነው ይላል መንግስታችን። መንግስታችንን እንደ ባሪያ የሚያዩ ኢትዮጵያውያን ግን ሌላ ምን ልትል ነበር ታዲያ ይሉታል። አንዳንዶች መጠን የለሽ በሆነ ሁኔታ ነገሮችን በማጠቃለል እያወራሁ እንደሆነ ይናገሩ ይችላሉ። ግን እኔ በጠንካራ መሰረት ላይ እንዳለው ይሰማኛል። ድብቅ ዘረኛነት ውስጥ ለውስጥ በሀገራችን እየተስፋፋ ነው። ለዚህም ነው የሚስጥር ዘረኛው ጉዳይ የሁሉንም ሰው ልብ መንካት የቻለው። ተከሳሹ በአርባዎቹ መጀመሪያ ላይ ያለ ሰው ነው። ረጅም ቀጥ ያለ አፍንጫ፣ ስስ ከናፍርት፣ ጠይም መልክና በጎንና በጎን ሽበት ነካ ያደረገው ሉጫ ጸጉር ነበረው። ባጭሩ ኢትዮጵያውያን አይተው ደንበኛ ኢትዮጵያዊ የሚሉት አይነት ሰው ነው። በእውነቱ ግን ሶማሊያዊ፣ ሱዳናዊ፣ ሰሃራዊ፣ ኬንያዊ፣ ታንዛኒያዊ፣ ቻዳዊ ወዘተ ሊሆንም ይችል ነበር። አብዮታችን አቃቤ ሕጉ ጀመረ። በጣም ብዙ ኋላ ቀር እምነቶችንና ልማዶችን አስቀርቷል። በተቀደሱ መርሆች የምናምን ሶሻሊስቶች ነን። ሙሉ በሙሉም አፍሪካውያን ነን። ለዚህም ነው ዋና ከተማችን የአህጉራዊው አንድነት ድርጅት መቀመጫ የሆነችው። በመቶ ሺዎች የሚቆጠሩ አፍሪካዊ ልዑካን ወደ ዋና ከተማችን ጎርፈዋል። አሁንም እየጎረፉ ነው።
እንደ ወንድሞቻችን እንቀበላቸዋለን። አገራችንን ይወዷታል፣ ከተማችንን ይወዷታል፣ ከሁሉም በላይ ደግሞ ቆንጆዎችን ሴቶቻችንን ይወዷቸዋል። ማን ይፈርድባቸዋል? ቀኝ ግዛትና ኢምፔሪያሊዝም አብዮታችንን ለማጥፋት ይፈልጋሉ። አፍሪካችንን ለዘላለም በባርነት ቀንበር ስር ለማዋል ይፈልጋሉ። ስለሆነም አስቀያሚውን ከፋፍለ ግዛ ፖሊሲያቸውን ይጠቀማሉ። በእነዚያ የተንኮል ጌቶችና ከንፈረ ደረቅ ዘረኞች በሆኑት የእንግሊዝ ቀኝ ገዢዎች አፍሪካ ላይ የተጣለውን የመከፋፈል ቅርስ ሁላችንም እናስታውሳለን። ሱዳንን ተመልከቱ። ኬንያንና ናይጄሪያን እንግሊዝ በነበረበት ቦታ ሁሉ መከፋፈል እንዲያብብ ተደርጓል። እስካሁንም በዚህ ክፋት እንደተበጠበጥን ነው። ዘረኝነት የሚሉት ክፋት የነጭ ኢምፔሪያሊስት ክፋት ነው። ነጭ ኢምፔሪያሊስቶች የሶስተኛው ዓለም ህዝብ የበላዮች እንደሆኑ ነው የሚያስቡት። አሜሪካኖቹ ጥቁር ወንድሞቻችንን ይጨቁናሉ። የእስያ ሰዎችን፣ አፍሪካውያንን፣ ላቲን አሜሪካውያንን ይገላሉ። በሁለተኛው ዓለም ጦርነት ወቅት ገዳይ ቦምብ ድብደባቸውን ናዚ ጀርመን ላይ ሳይሆን ቶኪዮ ጃፓን ላይ ነው ያዘነቡ። የአቶም ቦምባቸውን የት እንደጣሉ የምናውቀው ነገር ነው። በተጨማሪም ቪየትናምን፣ ጓቴማላን፣ ሳንቶ ዶሚኒጎን እና ሊባኖስን እናውቃለን። የሰለጠኑ የተባሉት እንግሊዞች ያደረጉትን በኬንያ የነበረው የማውማው ትግል ወቅት አይተናል። በድጋሚም በኤደን አይተናቸዋል። ጣሊያኖችን፣ ጀርመኖችንና ፈረንሳዮችንም እናውቃቸዋለን። አፍሪካ እስካሁንም ድረስ የክፋታቸውን ጠባሳ ተሸክማለች። እኛ ግን ከዚህ የተሻለ ባናውቅ ኖሮ እንደ ሩሲያ፣ ምስራቅ ጀርመን፣ ቡልጋሪያ ወዘተ ያሉ አገሮች ከዘረኝነት ነፃ መሆናቸውን ባናውቅ ኖሮ ሁሉም ነጭ ዘረኛ ነው ብለን ብንደመደም ልክ እንሆን ነበር። ግን ከዚያ የተሻለ እናውቃለን። ኢምፔሪያሊስቶች የክፋት ባህላቸውን ያስተላልፋሉ። ዘረኞች ስለሆኑ እኛን አፍሪካውያንንም ዘረኛ ሊያደርጉን ይሞክራሉ። የጥቁር በጥቁር ላይ መነሳት ከቪየትናም ጦርነት በፊት የመጣ ነገር ነው። ማሰሮውና ጀበናው ይፋለሙ። ይህ ነው የኢምፔሪያሊስት ፖሊሲ። የንጉሱ አግበሳሽ አገዛዝ ምስጋና ይግባውና የአሜሪካ ያንኪ ወታደሮች እዚህ በነበሩ ጊዜ በአገራችን ውስጥ ምን ሲያደርጉ እንደነበር አይተናል። ኒገርና ዝንጀሮ እያሉ ሲጠሩን ነበር። ያንን እንዴት እንረሳዋለን? እና እንዴት ነው በቀለም ላይ ተመስርተን በጥቁሮች ላይ አድሎ የምንፈጽመው? የማይታሰብ ነው። ክፋት ነው። የማይታመን ነው። የሚከፋፍል ነገር ነው። ንግግሩን ቆም አደረገ። ምንም ሀፍረት የማይሰማው ተዋናይ። ሁላችንም መቼም ቢሆን መልከ ጥቁር ሴት ፈጽሞ እንደማያገባ እናውቀዋለን። ቀጠለ። ኢትዮጵያ ውስጥ ሁላችንም ኢትዮጵያውያን፣ ልዩነታችን በቀለም ላይ የተመሰረተ አይደለም። ተራ ኢትዮጵያውያን አሉ፣ ታማኝ ዜጎች አሉ፣ እንዲሁም ታላቁ ሊቀመንበራችን፣ የተፈሩ መሪዎቻችንና የተከበሩ የመንግስትና ሁሉን አዋቂው ፓርቲ ኃላፊዎቻችን አሉ። መሪዎቻችን እነዚህ ናቸው። የበላይነታቸው የሚመነጨው ከስልጣናቸው፣ ከስራ መደባቸውና ከእውቀታቸው ነው። ጥቁር ወይም ጠይም፣ ሁላችንም ተመሳሳይ የአፍሪካዊነት መልክ ያለን ኢትዮጵያውያን ነን። ይህን የሚቃወሙ እንደዚህ ተከሳሽ ያሉ አድሃሪ ዘረኞች ናቸው። ተከሳሹ ያዕቆብ መርድ ዘረኛ ነው። ጥቁር ኢትዮጵያውያንን ይጠላል። ነጭ ሆነ ይመስለዋል። በማንም ሰው የሚፈጸምን ማንኛውንም አይነት ዘረኝነት የሚከለክለውን የወንጀለኛ መቅጫ ሕጉን አንቀጽ 410 የጣሰ ወንጀለኛ ነው። ዛሬ በኢትዮጵያ ውስጥ ምንም ዘረኛ ሰው እንደሌለ እናውቃለን። ግን ደግሞ ጥቂት የበቅሎ ጭንቅላት ያላቸው በየጓዳው የተደበቁና አስቀያሚ ጭንቅላታቸውን ብቅ ለማድረግ እድላቸውን እየተጠባበቁ ያሉ ዘረኞች እንዳሉ በሚገባ እናውቃለን። ተከሳሹ ከመካከላቸው አንዱ ነው። አንድ ኢትዮጵያዊ ታክሲ ነጂን ባሪያ ብሎ መጥራቱ ብቻ ሳይሆን ያሰረውንም ፖሊስ እሱ ተከሳሹ የፖሊሱን አይነት ሰው በባሪያ ገበያ ቢያገኝ እንኳን እንደማይገዛው በማወጅ ተሳድቧል። የሰራውንም ወንጀል አልናዘዝም ብሏል። ይህም ራሱ ሌላ ህግ በጣስ ነው። ጨቅላ ጦጣ እናቷ ላይ ጥብቅ እንደምትለው እሱ ከዘረኝነቱ ላይ እንደተጣበቀ ነው። ለሌሎችም ድብቅ ዘረኞች ማስጠንቀቂያ እንዲሆንና ለታላቁ ሊቀመንበራችን ላለን ታማኝነት ተጨማሪ ማረጋገጫ ይሆን ዘንድ ተከሳሽ በከባዱ መቀጣት አለበት። ጥቁር ኢትዮጵያውያን በሚገኙበት በአገሪቱ ደቡብ ምዕራባዊ ክፍል በሚገኙ የመንግስት እርሻዎች ውስጥ ለ25 ዓመታት የጠባይ ማረሚያ የጉልበት ሥራ እንዲፈረድበት እንጠይቃለን። ጓዲሻ ለጋዳኛ
ተከላካይ ጠበቃው ተነሳ።
አቃቤ ሕጉ አለ ያለውን ቃላት መናገሩን እኮ ተከሳሽ አልካደም። ይሁንና ዘረኛ ወንጀለኛ መሆኑን ግን አጥብቆ ይክዳል። አክራሪ ዘረኛ ካልሆነ ታዲያ ማን ሰዎችን ባሪያ ሲልና ሰዎችን በገበያ ውስጥ ለመግዛት ያወራ ይገኛል?
ዳኛው ጠየቀ።
እንግዲህ ኢትዮጵያዊ የሆነ ሰው ነው ክቡር ዳኛ
መለሰ ተከላካይ ጠበቃው በድፍረት።
እንዴት አወቅ?
ዳኛው እያስፈራራ ነበር።
አስበህ ብትናገር ይሻልሃል። ተከሳሹ ጉዳዩን በደፈናው እንዴት እንደሚመለከተው ለማሳየት ነው የሞከርኩት፣
አስተባበለ ተከላካይ ጠበቃው።
ቀጥል
አለ ዳኛው በቸልተኝነት። ተከላካይ ጠበቃው ተከሳሹን የምስክር መስሚያው ቦታ ላይ እንዲቀመጥ አደረገ።
ከታክሲ ነጂው ጋር ተጣልተህ ባሪያ እንዳልከው ታምናለህ? አዎ፣ ከዋጋው በላይ ሊያስከፍለኝ እየሞከረ ነበር።
የተከሳሹ አነጋገር የሰሜን ሰው መሆኑን የሚያሳብቅ ነበር። ሰሜናዊው የአገራችን ክፍል ደግሞ የዘረኝነት መፈልፈያና የባሪያ ገበያዎች መገኛ ነው ይባላል።
ባሪያ ማለት ምን ማለት እንደሆነ ታውቃለህ?
አውቃለሁ።
ታክሲ ሹፌሩ ባሪያ ነበር?
ነገረ ስራው በእርግጠኝነት እንደ ባሪያ ነበር።
ታክሲ ሹፌሩ ጥቁር ሰው ነበር እንዴ?
አልነበረም። መልኩ እንዲያውም ወደ አንተ መልክ ይጠጋ ነበር።
ታዲያ ለምንድን ነው ባሪያ ብለህ የጠራኸው?
እንደ ባሪያ ስለሚያደርገው ነዋ።
ሐቀኝነት የሚባል አልተፈጠረበትም። ለማስታደድ እየሞከረ ነበር። ዋጋ ላይ እየተከራከረኝ ነበር። እነዚህ የባሪያ ባህሪያት ናቸው። እኛ አካባቢ ለራሱ ክብር የሌለውና መልካም ምግባር የሌለውን ባሪያ ነው የምንለው። ቀለሙ ግምት ውስጥ አይገባ። ቆንጆ ሴት ምግባር ከሌላት አስቀያሚ ልትሆን ትችላለች። አጼ ምኒልክ ጥቁር ነበሩ፣ ግን እጅግ ታላቅ ሰው ነበሩ። ፖሊሱስ ለምንድን ነው እሱን መሰል ከገበያ እንኳን አልገዛም ነበር ያልከው?
አልገዛም ነበራ። ጉዳዩን እንኳን ሳይሰማ እኮ ነው ለታክሲ ነጂው የወገነው። በመጥፎ ሁኔታ ነው ያጉላላኝ። እርግጠኛ ነኝ ከኔ ይልቅ ታክሲ ነጂው ጉቦ ይሰጠኛል ብሎ አስቦ ነው።
ሰዎችን መግዛትና መሸጥ መጥፎ እንደሆነና የተከለከለ ተግባር እንደሆነ ታውቃለህ አይደለም?
ክርስቲያን ነኝ፣ በተጨማሪም ኢትዮጵያዊ ነኝ። መጥፎም ሆኑ ጥሩ እነዚህ ነገሮች ተደርገዋል።
ግን መጥፎ ናቸው አይደል?
ምን አውቃለሁ፣ ባሪያዎች የሉኝ።
ብትችል ባሪያ ትገዛ ነበር?
ተከልክሏል አላልክም እንዴ?
ብያለሁ። ታዲያ ለምን ጉንጬን አለፋለሁ?
ታክሲ ሹፌሩን ባሪያ ስትለው ለማመልከት የፈለግከው ምግባረ ብልሹ መሆኑን ብቻ ነበር?
ተናድጄ ስለነበር ልሰድበው ፈልጌ ነው። በወቅቱ አመለሸጋ ለመሆን እየሞከርኩ አልነበረም።
ስለዚህ የልማድ ነገር ሆኖብህ ባሪያ የሚለው ቃል አመለጠህ?
ለባህሪው ተገቢ የሆነ ቃል ነው። ልማድ ላልከው ብዙ ሰዎች እስካሁን በሞተው ንጉሥ ስም ይምላሉ። ለመርሳት ጊዜ ይፈጃል።
ባትናደድ ኑሮ ሹፌሩን ባሪያ አትለውም ነበር?
ካላናደደኝማ ለምን ሰድበዋለሁ?
ፖሊሱንስ? ያው እንዳልኩ ነው።
ስለዚህ በዘረኛነት አታምንም ማለት ነው?
ሁሉም ሰው እኩል ነው ይላል ፈጣሪያችን። ጣሊያኖችን ግን አልወዳቸውም።
ለምን?
ፋሽስት ስለሆኑና አገራችንን ስለወረሩ። በጦርነቱ ብዙ ዘመዶቼን አጥቻለሁ።
ግን ሁሉም ጣሊያን ፋሽስት ነው እንዴ?
እኔም ማውቃቸው ናቸው።
ሁሉንም ነጮች ትጠላለህ?
ለመጥላት ያህል በጥልቀት አላውቃቸው።
ስለ አፍሪካውያንስ ምን ታስባለህ?
አንድም አፍሪካዊ አላውቅም።
ሴት ልጅ ጥቁር ኢትዮጵያዊ ብታገባ ትቃወማለህ? ሴት ልጅ የለኝም። ብትኖርህ ኖሮ ልትኖረኝ አትችልም። አላገባሁም። አርጅቻለሁ። ማግባትም አልፈልግም። የጎረቤትህ ሴት ልጅ ጥቁር ኢትዮጵያዊ ብታገባስ ምን ትላለህ? የጎረቤቴ ልጅ ናት፣ ጉዳይ አይደለም። ተከላካይ ጠበቃው ወደ ዳኛው ዞረ። ተከሳሹ በምንም አይነት ዘረኛ እንዳልሆነ በጣም ግልጽ ነው። አጥፍቷል ከተባለ በዚያ በተናደደበት ወቅት አድሏዊውን ቃል መጠቀሙ ነው። እዚህም ላይ ቢሆን ምንም አይነት ቀለም ላይ የተመሰረቱ ተጽዕኖዎችን ለመጥቀስ አስቦ አይደለም። ጥያቄዎችን እዚህ ላይ አቆማለሁ። አቃቤ ሕግ መስቀለኛ ጥያቄ ማቅረብ ይችላል። አቃቤ ሕጉ በተንኮል ፈገግ እያለ ተነሳ። ሁሉም ሰው እኩል ሆኖ እንደተፈጠረ አምናለሁ ብለሃል። አምናለሁ። ታዲያ ለምንድነው አንዳንዶች ድሃ ሌሎች ሀብታም የሆኑት? ለምንድነው አንዳንዶች ጥቁር ሌሎች ነጭ የሆኑት? የእግዚአብሔርን ሥራ አልመረምርም። በማደናገር ትሸሻለህ። ጥሩ፣ ሌላ ጥያቄ ልጠይቅ። እንደ መልካም ኢትዮጵያዊ ክርስቲያን ጥቁር ሰዎች የተረገሙ ናቸው ብለህ ታምናለህ? አዎ፣ የካም ልጆች እኮ ነን። ሰይጣን ጥቁር ነው? አዎ። ጥቁር መጥፎ ነው? ጨለማና ምሽት፣ ክፋትና ኃጢአት ሁሉም ጥቁሮች ናቸው። ነጭስ? ነጭ ጻዳ ነው። እግዚአብሔር ነጭ ነው። እንዴት አወቅ? እቃወማለሁ ክቡር ዳኛ። ተከላካይ ጠበቃው አቋረጠ። የሌኒንን ሽልማት ያገኘው ታላቁ ሰዓሊያችን የሳላቸው ስዕሎች እንደሚያሳዩት እግዚአብሔርና መላእክት ነጭ ናቸው፣ ሰይጣንና አጃቢዎቹ ግን ጥቁር ተደርገው ነው የተቀመጡት። አቃቤ ሕጉ ለዚህ የተዛባ አስተሳሰብ ተከሳሹን ተጠያቂ ሊያደርገው አይገባም። ክቡር ዳኛ፣ ተከሳሹን ተጠያቂ ለማድረግ እየሞከርኩ አይደለም። ጥቁሮች ላይ አድሏዊ አስተያየት እንዳለው ለማሳየት ብቻ ነው አለ አቃቤ ሕጉ። ቀጥል አለ ዳኛው ድብርት የተጫነው በሚመስል ድምፅ። ጥቁር ቀለም ክፋትን የሚወክል ከሆነ ቢያንስ ጥቁር ሰው መጥፎ ሰው ነው ብለህ አታስብም? መሪ ጥያቄ ቢሆንም ተከላካይ ጠበቃው ምንም አይነት ተቃውሞ አላቀረበም። የግድ መጥፎ ነው ማለት አይደለም። ጥሩ ጌቶች ካሉት ባሪያም እኮ ጥሩ ሰው ሊሆን ይችላል። አሃ፣ ባሪያዎች የተስፋ ጭላንጭል ተገኘላቸው ማለት ነው? አለገጠበት አቃቤ ሕጉ። አንድ ሰው ጌታ ሲሆን ሌላው ባሪያም የሆነው ለምንድን ነው? እኔ ድሃ ሆኜ አንተ በጣም ሀብታም የሆንከው ለምንድን ነው? ነገሮች እንደዚያ ናቸው፣ ይኸው ነው አለ ተከሳሹ። አስቀድሞ የተጻፈ ነው? እድል ነው? የእግዚአብሔር ፈቃድ ነው። ምንም የመቀየር ተስፋ የለውም? ተስፋ ያጣ እሱ ድህነትን አያገኛትም። በጠዋት ገና በርህን ከፍተህ ስትወጣ ጥቁር ሰው ቢያጋጥምህ ምን ታደርጋለህ? አማትባለሁ። ለምን? የመጥፎ ነገር ምልክት ስለሆነ። ጥቁር ድመት መንገድህን ብታቋርጥህስ? አሁንም አማትባለሁ። በዚህ ሁሉ ጉዳይ ታምናለህ? ከዚህ በኋላ ለመለወጥና በሳይንሳችሁ ለማመን በጣም አርጅቻለሁ። ከእድሜ ጋር አይገናኝም። ዋናው አስተሳሰብህ ነው፣ ፍላጎትህና እምነትህ። እውነታው መቀየር አለመፈለግህ ነው። የድሮ አስተሳሰብ ተስማምቶኛል። በተለይ በአዲሱ አስተሳሰብ የሚያምኑት ምንም ያህል የተለዩ እንዳልሆኑ ስመለከት፣ ማለት በርካታዎቹ ኃላፊዎቻችሁ በተለይ ቀበሌ ላይ ያሉት በመጥፎ ምልክቶች እኔ የማምነውን ያህል ያምናሉ። አቃቤ ሕጉ ይችን በዘዴ ያለፋት። በምትኩ ታክሲ ሾፌሩን አታላይ ብለህ ለምን አላልከውም ሲል ጠየቀ። ብየዋለሁ፣ ግን እኮ ባሪያ ነው ያልከው። ያው ነው። ባሪያ አታላይ ነው? ባሪያ የተረገመ ሰው ነው። ለዚያ ነው ባሪያ የሆነው። ብዙውን ጊዜ ሰዎችን ባሪያ ብለህ ትጠራለህ? ብዙውን ጊዜ ሰዎችን አልሳደብም። ስትሳደብ ግን ከተሳደብኩ ተገቢ ነው ባልኩት ሁኔታ እሳደባለሁ። ስድብ አልመርጥም። ግን ባሪያ የሚለውን ቃል በተረጋጋሚ ትጠቀማለህ አይደለም? እንጃ አላስተዋልኩትም። ፖሊሱ ጥቁር አልነበረም? ነበረ። በጥቁረቱ ምክንያት አይደለም በገበያ ውስጥ የማትገዛው ስለመሆኑ የተናገርከው? ጋጠወጥና ለሰው አክብሮት የሌለው በመሆኑ ነው። ጥቁር ባይሆን ኖሮ ተመሳሳይ ነገር ትናገረው ነበር? ምናልባት ልናገረውም ላልናገረውም እችል ነበር። እርግጠኛ አይደለህም? ቤተሰቦች ወግ አጥባቂዎች ናቸው? አዎ። ወላጆችና ዘመዶችህ ባሮች ነበራቸው? አጎቴ ባሮች ነበሩት። ጥቁሮች ናቸው? አዎ። ጥቁረታቸው ምን ያህል ነው? እንግዲህ ተከሳሹ አመነታ። የታላቁን ሊቀመንበር ፎቶግራፍ ተመለከተ። ግን ያሰበበት መሰለና ከዚያ ወዲህ ከነሱ የበለጡ ጥቁር ሰዎች አይቻለሁ ሲል መለሰ። አቃቤ ሕጉ የተደበቀችው መልስ አላመለጠችውም። ተከሳሹንም ለማጥመድ ሊያውጣጣው ሞከረ። በታላቁ ሊቀመንበራችን ብትናደድ እንደዚህ አይነት ሐሳቦችን ታስብ ነበር? በስመ አብ፣ በጭራሽ ጌታዬ። ተከሳሹ እጅግ የተደናገጠ መሰለ። እንዴት ብዬ? ታላቁ መሪያችን አይደሉም እንዴ? አቃቤ ሕጉ ኩም አለ። ስለዚህ ሌላ ሙከራ አደረገ። የበላይህ እስከሆነ ድረስ ለጥቁር ሰው ታዛዥ ትሆናለህ ማለት ነው? የበላይ መሪህን መታዘዝ የተቀደሰ ሕግ ነው። የቀለም ጥያቄ ሳታነሳ ማለት ነው? ምንም ጥያቄ ሳላነሳ። ያ አደገኛ ማጠቃለያ ነው። ለንጉሱም ጭምር ታዛዥ መሆንን ትሰብካለህ ማለት ነው? በዚያን ጊዜ አንተስ ብትሆን ታዛዥ አልነበርክም? ምንም ምርጫ ያልነበረን ተቀጣሪዎች ነበር። ተማሪዎቹ ግን ተቃውመዋል። ከንጉሱ በኋላም እኮ ተቃውመዋል። ዛሬ ግን የት ነው ያሉ? መቼ ማቆም እንዳለባቸው አላወቁም። ምናልባት መቼ መጀመር እንዳለባቸው ይሆናል ያላወቁት። እንደ ባሪያ ያሉ ስድቦችን የሰውን ክብር ዝቅ የሚያደርጉ ናቸው፣ መቆም አለባቸው አለ አቃቤ ሕጉ አስረግጦ። የሚጠፉበት ጊዜ ከመጣ ይጠፋሉ። የሀገራችን ዜጎች ከዘረኝነት ነጻ መውጣት አለባቸው። ያንድር ጊዜ ባይ ልቤ በደስታ ይሞላ ነበር። ተከሳሹ በደስታ የተሞላ መሰለ። ለዚያ ነው የተሳደብከው ስድብ ለሰራኸው ወንጀል መቀጣት ያለብህ፣ ጨመረ አቃቤ ሕጉ። ምንም ወንጀል አልሰራውም። ስድቡም ለደረሰው በደል ተመጣጣኝ ነበር። የምቀጣም ከሆነ እቀበለዋለሁ። ቅጣትን እንደዚህ በፈቃደኝነት መቀበል የጥፋተኝነት ምልክት ነው። የድንጋይ ናዳ ላይ እርግማን ማሽጎድጎድ ውጤቱ ጉሮሮን ማድረቅ ብቻ ነው። ጨርሻለሁ ጓድ ሻለቃ ዳኛ ብሎ አቃቤ ሕጉ ተቀመጠ። ዳኛ ተንፍሱ ለጥቂት ሰከንዶች በሐሳብ ተዋጠ። ጉሮሮውንም እየጠራረገ የሚከተለውን ተናገረ። የቆየ ልማድ ለመቀየር ጊዜ እንደሚወስድ አውቃለሁ። ያረጁ ሰዎች ደግሞ ለመቀየር በጣም አስቸጋሪ ነው። ይሁንና መቀየራችን የግድ ነው። ሰውን ባሪያ ብሎ መጥራት የተከለከለ ነው። ዛሬ የታክሲ ነጂው ተሰደበ፣ ነገ ደግሞ የእንደዚህ አይነት ግልጽ ጥቃቶች ሰለባ ማን እንደሚሆን መገመት አያቅተንም። ፖሊስን መስደብ ማለት ሕግን መስደብ ማለት ነው። የአብዮቱ ምልክት የሆነውን በኩራት የሚለብሰውን አርማ ማጉደፍ ማለት ነው። ይህ ሁሉ በግልጽ የተከለከለ ነው። ወደፊት መደምሰስ ባለብን የህቡ ዓለም ውስጥ አናርኪስቶች፣ ተራሌቦች፣ ፊውዳሊስቶች፣ የጠላት ወኪሎች፣ ጠንቋዮች፣ ካፒታሊስቶችና አራጣ አበዳሪዎች ወዘተ እኛን ለማጥፋት እየሰሩና እየተስፋፉ ናቸው። ያለማቆም ያለማቋረጥ እናሳድዳቸዋለን። አንተ የሚስጥር ዘረኝነት ጥሩ ምሳሌ ነህ። በብዙ መልኩ የኛው አካል በመሆን ልንታገስ አይገባም። እንዲያውም በየቦታው የተደበቀውን ዘረኝነት በእጅጉ ስለምታስተውሰን ነው ልንቀጣህ የሚገባው። ላንተም ለኛም ለሁላችንም ሲባል ማለት ነው። ቀለም የማይታየን ውሮች አይደለም ግን ስለ ቀይና ነጭ እናወራለን። ጥቁርን ካጠቃ አድሃሪ መቅደም አለበት። ፖለቲካው ቀድሚያ ሊሰጠው ይገባል። እዚህ ከኔ በላይ የምትመለከታቸው ታላቁ ሊቀመንበራችን የነገሩን ይህንን ነው። ዞር ብሎ ፎቶውን ተመለከተ። ስለዚህ የ25 ዓመት የጠባይ ማረሚያ የጉልበት ሥራ በቂንጤ የመንግሥት እርሻ እንድትሠራ ተፈርዶብሃል። ተቆጣጣሪዎችም ከሰል ድንጋይ የመሰሉ ኢትዮጵያውያን ይሆናሉ። በተጨማሪም የቅጣትህ ጊዜ ግማሽ ለሚሆኑት ዓመታት የፖለቲካ ትምህርትና የጥምቀት ሐሳብ ሥልጠና ይሰጣል። የሚቀጥለው መዝገብ ይጠራ ሲል ዳኛው ትዕዛዝ ሰጠ። ሩሲያ ውስጥ ተደርጓል። ምርመራው ልክ እንደተጠበቀችው ነበር። ግን ያም ቢሆን የህመሙን መጠን ወይም በአስገራሚ ሁኔታ ትርጉም የለሽ የሆነውን ሰቆቃ አልቀነሰውም። ተጠቁሞብሻል አለ አምሳለቃው። ጥቁር ቀጭንና በወፍ በሽታ የተለከፈ ይመስል ቢጫ የሆኑ አይኖች ያሉት ሰው ነው። አይኖቹ ውስጥ የሆነ በፍርሃት የሚያሳቅቃት ነገር ነበር። የአይኖቹ ቢጫ ቀለምና የወረሷቸው የደም ስሮች ብዛት ብቻ ሳይሆን ምንም የማይነበብባቸው በጥልቅ ጭካኔና ቅዝቃዜ የተሞሉ መሆናቸውም ጭምር ያስፈራታል። እስኪ ራስሽን ተመልከቺው አለና ቀጠለ። ቆንጆዬ ልጅ ነሽ። ይህን የመሰለ ቆንጆ ሰውነት ሲበላሽ ማየት ራሱ ያሳምመኛል። ራቁቷን ከመሬቱ ጋር በብሎን በታሰረ የእንጨት ወንበር ላይ ታስራ ነው ያለችው። አይ ሰውነት አለች ለራሷ በንዴት። አይኖቿ በደም ተሸፍነው በግማሽ ተከፍተዋል። አፍንጫዋ ተሰብሮ ህመሙ ይወቅራታል። ባበጠው ምላሷ አማካይነት እንደሚሰማት የተወሰኑት ጥርሶቿ ወላልቀዋል። ክፍሉን የደም የላብና የሽንት ጠረን አውዶታል። ከሰውነቷ የደረቀና የትኩስ ደም ሽታ ይወጣል። አንደኛው የጡቷ ነብጥ ተቆርጦ ደም እየፈሰሳት እርቃኑን ባለውና በሲጋራ ትርኳሽ በተቃጠለው ዳሌዋ ላይ ይንጠባጠባል። የውስጥ እግሯ ከደረቅ የበሬ ጭራ እንደተሰራ አንድ ሰው ሲናገር በሰማችው በአኮርማጭ በመገረፏ ቆሳስሎ እየደማ ነው። ሰውነቷ ተቆራርጦ ተበለሻሽቷል። ከዚህ በላይ ምንም አያደርገኝም ብለሽ አስበሽ ነው? ልክ ጭንቅላቷ ውስጥ የምታስበውን ያወቀባት ነው የሚመስለው። ተሳስተሻል። ከዚህ በኋላ ጭራሽ ልጅ እንዳትወልጂ ወይም ከወንድ ጋር ግንኙነት ማድረግ ስሜት እንዳይሰጠሽ ጠርሙስ ወይም የጋለ ብረት ልከትብሽ እችላለሁ። እስካሁን ባስነዋሪና በቆሻሻ ቋንቋ ሲረግማት የቆየውን አምሳለቃ አሁን በድንገት ስነ ስርዓት ያለው ሰው ሆኖ አገኘችው። በሰራተኛሽ ነው የተጋለጥሽው ሲል ለአስረኛ ጊዜ ነገራት። መቼም በደንብ ልታውቅሽ ይገባል አይደለም እንዴ? ስለዚህ ለምን አታምኝምና ስቃይሽን አታቆሚውም? ካንቺ ይበልጥ ጠንካራ የሆኑ ሰዎችን አሳምኛለሁ። ሁሉም የጊዜ ጉዳይ ነው። እኔ ደግሞ ጊዜ አለኝ ልምድም አለኝ። ምናልባት በንጉሱም ጊዜ ጭምር ይሄንን ስራ ተሰራ እንደነበረ አልነገርኩሽም መሰለኝ። ያኔ እንኳን እንዳሆኑ ስራ ይበዛብኝም ነበር። አዎ አሁንማ ስራ ሊበዛብህ ግድ ነው አለች በልቧ። ሽብር እንደሆነ በአሁኑ ጊዜ ደርቷል። በጭካኔ መጨፍለቅ ያለበት ተቃውሞና የሐሳብ ልዩነት አለ። ጌቶች ምንም በራስ መተማመን፣ ምንም መሰረት፣ ምንም ድጋፍ የላቸውም። በሐሳብ የሚለያቸውን ሁሉ ለመደምሰስና ታዛዥነትን ከፍርሃት ውስጥ ለማመንጨት ነው የተሰማሩት። ሰራተኛዬ ምስኪን ታስታውሳታለች፣ አይታታለች። መቼ ነበር? ከሁለት ቀን በፊት። ትናንት ባሰቃቂ ሁኔታ ተሰቃይታ መልኳ እንኳ አይለይም ነበር። ብትጠቁምብኝ አይገርምም። ግርፋቱን መቋቋም አቅቷት መሆን አለበት። አዘነችላት። ምክንያቱም የሆነ ሆኖ ተመረሸን አታመልጥም። አምሳልቃው ሲጋራ ለኮሰና ከተቀመጠበት ሆኖ ይመለከታት ጀመር። ባበጡት አይኖቿ እሷም ትመለከተዋለች። ትጠይኛለሽ አይደል አላት ፈገግ እያለ። ለምን እንደምትጠይኝ አይታየኝም። እኔ እኮ ኃላፊነቴን ነው የተወጣሁት። እኔ አላውቅሽም፣ ስለዚህ ላንቺ ምንም የጥላቻ ስሜት የለኝም። እንዲያውም ታሳዝኝኛለሽ። ለዚያ ነው ሌሎቹን ጓደኞቼን ብቻችንን እንዲተውን ያደረግኩት፣ ስቃይሽን ለመቀነስ። ግን እምቢ ካልሽ መቀጠል ይኖርብኛል። አሁን ግን ከእስካሁኑ የባሰ ይሆንብሻል። አንቺ ያለሽበት ክፍል ውስጥ የሞተችውን ልጅ አይተሻታል? ልክ እንዳንቺው ግትር ነበረች። ረጅም ጸጉሯ በክብሪት ተቃጥሎ በብልቷ የጋለ ብረት ገብቶባት እብድ ነው የሆነችው። ዝምቷ ምን እንደጠቀማት እስኪ ንገሪ። ልንገርሽ፣ ምንም አልጠቀማትም። ቁስሎችሽ ምንም ሕክምና ሳይደረግላቸው መመርቀዛቸው አይቀርም። የውስጥ እግርሽ ይበሰብሳል፣ በዚያ ላይ ድጋሚ እንገርፍሻለን። ይህንን ሁሉ ትቋቋሚያለሽ? ለምን ዝም ብለሽ ይህን የእምነት ቃል አትፈርቢም? በረጅም ወረቀት ላይ በሌላ ሰው እጅ ጽሑፍ ወደ ተጻፈ ጽሑፍ እያመለከታት፣ ከዚያ ሁሉም ነገር እዚያ ጋር ይቆማል። ወይ ትለቀቂያለሽ፣ ወይ ለተወሰኑ ወራት ታስረሽ ከዚያ ትለቀቂያለሽ። አዲስ ሆነሽ አላት፣ አስቀያሚ ፈገግታ እያሳየ። አባል ሆኜ የማላቅበት ሕገወጥ ድርጅት አባል ነኝ ብዬ ልናዘዝ? ያልሰራሁትን ወንጀል ሰራው ብዬ ቃል ልስጥ? ተጠርጣሪው ወደ ቤቴ ሲገባና ሲወጣ ታይቷል ይላሉ። እኔ ግን አይቼው አላውቅም። ምናልባት ሰራተኛዬ ትሆን የሕገወጥ ድርጅቱ አባል? ማን ያውቃል? እኔ ግን ፖለቲከኛ አይደለሁም። እንዴት እንደ ተሳሳት ስትል አሰበች በቁጭት። ማንም ሰው አያመልጥም። የየትኛውም ድርጅት አባል አለመሆን መድህን ሊሆን አይችልም። የደህንነት ዋስትና አይደለም። ጓደኞቿ ንጹህም ሆንሽ ጥፋተኛ ቀይ ሽብር አይለቅሽም ያሏት ትዝ አላት። አላመነቻቸውም ነበር። መንግስት ከተቃወሙት ብቻ ነው ምህረት የለሽ የሚሆነው ትል ነበር። ስለዚህ አትቃወመውም ነበር። እንዲያውም በተቃራኒው በምትሰራበት ሚኒስቴር መስሪያ ቤት ውስጥ ትጉህ ሰራተኛ ነበረች። ስራዋን በታማኝነት የምትሰራ፣ መንግስታዊ ስብሰባዎችን የምትካፈል፣ የተለያዩ መዋጮዎችን የምታዋጣ ታታሪ ሰራተኛ። በስራዋ ላይም ሆነ በአብዮት አደባባይ መንግስት በሚጠራቸው ስብሰባዎች ላይ አንድ ቀንም ቀሪ ተብላ ተመዝግባ አታውቅም። እና ለምንድን ነው ይህ ሁሉ ድብደባ? ለምንድን ነው ይህ ሁሉ ጭካኔ? ምናልባት ንጹህ ነኝ ብለሽ ታስብ ይሆናል ብሎ አምሳለቃው ሐሳቧን አቋረጣት። ይህም ስህተት ነው፣ ተጠቁሞብሻል። ይህም ጥፋተኛነትሽን ያሳያል። ማንም ሰው ንጹህ አይደለም። ልዩነቱ ታስረሻል ወይም አልታሰርሽም ነው። አንዴ እዚህ ከደረስሽ በኋላ ንጽህና የለም፣ ጥፋተኛ ነሽ። ማድረግ ያለብሽ ያንን አምነሽ ምህረት መለመን ነው። በቃ ይህን የእምነት ቃል ፈርሚ። በሰውነቷ ሙሉ የተሰራጨውን ህመም ችላ ብላ ቀና ብላ ተመለከተችው። በጣም ቀጭን ነው። እዚህ ቁጭ ብሎ ሲጋራ ሲያጤስ ደካማና እንዲያው ምንም ጉዳት የማያደርስ ሰው ይመስላል። ግን ሰይጣን ነው ጨካኝ ሰብአዊነት ያልተፈጠረበት በአገሪቱ ባህል ውስጥ ያለው አውሬነትና አረመኔነት ስጋዊ መገለጫ ነው። ባንድ ክፍል ውስጥ ከሷ ጋር ታስረው የነበሩትን አሰበቻቸው። 4 ሜትር ተኩል በ4 ሜትር ተኩል በሆነች የምትገለማ ክፍል ውስጥ የታጨቁ 30 ምናምን ሴቶች። የክፍሉ ማዕዘን ላይ ሞልቶ እየፈሰሰ ያለው የሽንት ባልዲ፣ የበሰበሰ ሰውነት ሽታ፣ ረጅም ጊዜ ያልታጠበ ሰውነት፣ የደም የፍርሃት ጠረን፣ ያልነኝታ ቢስነትና የማቅለሽለሽ ስሜት እና በየምሽቱ የሚካሄደው የእስረኞች ስም ጥሪ፣ ዛሬ ማታ 2፣ ትላንት 3፣ ከዚያ በፊት 5 ተጠርተው የወጡ ላይመለሱ የወጡ ተገለው ጎዳና ላይ የተጣሉ ወይም ከከተማ ውጭ ብዙዎች በተቀበሩበት ጉድጓድ ውስጥ የተወረወሩ። እድለኞቹስ የሞቱት ብላለች አንደኛዋ ልጅ አንድ ምሽት። እንዴት ልክ እንደነበረች ጉዳዩ ምን ያህል እውነት እንደነበረ። እጆችሽ ልፍታለሽ ተፈርሚያለሽ ጉጉት ያደረበት ይመስላል። ምናልባት እኔን ማሰቃየት ደክሞት ይሆናል ስትል አሰበች። ግን አይኖቹን ስታያቸው ምን ያህል እንደተሳሳተች ገባት። ምናልባት ሰልችቶት ይሆናል። አዲስ የሚያናዝዘው እስረኛ አምሮት ነው። 2 ቀን ስለሆነኝ ከዚህ በላይ አይፈልገኝም። የተሰበረ ሰውነት፣ ከጥቅም ውጭ የሆነ ሰውነት፣ መጣል ያለበት ሰውነት አይፈልግም። በቃ ፈርሚ፣ በአቋሙ እንደ ጸና ነው። እውነት ይሁን ውሸት ምን አታሰበሽ? ተጋልጠሻል አይደል እንዴ? ማመን አለብሽ። ልክ አይደለሁ? ስለዚህ በቃ ፈርሚ። አምሳልቃው በተወላገደ አመክንዮው ውስጥ የተመቻቸ ነው ስትል ተደነቀች። እየተቸገረች ራሷን ስትነቀንቅ ፈገግ ሲል አየችው። አየሽ፣ ጥሩ ልጅ እኮ ነሽ። ለምን ብለሽ ትሰቃያለሽ? ወደ እሷ ተራመደና እጆቿን ፈታላት። እጆቿ መደንዘዛቸው ይሰማታል። የደም ዝውውርን ለመመለስ ጣቶቿን ደጋግማ እጥፍ ዘርጋ አደረገች። እዚህ ጋር ቁጭ በይ አላት። ጠረጴዛው አጠገብ ያለውን እሱ ተቀምጦበት የነበረውን ወንበር እያሳያት፣ ራሷን ችላ መንቀሳቀስ ስላልቻለች ሊያግዛት የግድ ነበር። በአውራ ጣቷ እየተራመደች ቢሆንም እንኳ ህመሟ አጥንት የሚሰብ አይነት ስለነበረ ባይደግፋት ኖሮ ትወድቅ ነበር። እስከ ወንበሩ ያለው 2 እርምጃ 1 ኪሎ ሜትር እሾሃማ መንገድ በባዶ እግር እንደመሄደ ሆነባት። ከተቀመጠች በኋላ ወረቀቱን ገፋ እያደረገላት በዚያውም ብዕር አቀበላት። ወረቀቱን ተቀበለችው እንጂ የተጻፈውን አላነበበችውም። እያወራ በስተቀኝ በኩል ተጠግቷት እንደቆመ አስተዋለች። ሁሉም ቦታ ያለ ነው። እዚህ ኢትዮጵያ ብቻ የሚደረግ ነገር ብለሽ አስበሽ ይሆናል። ተሳስተሻል። ሩሲያውም ውስጥ እንደተደረገና አሁንም እየተደረገ እንደሆነ ነግረውናል። ገባሽ? በሰለጠኑትም ሀገራት ያው ነው። በነጮቹ ምድር የተማርሽ ስለሆንሽ እንደ ሩሲያውያን ያሉ ፈረንጆች የሰለጠኑ እንደሆኑና የተሻለ እንደሚያስቡ ታውቂያለሽ። በሩሲያም ውስጥ ተደርጓል፣ ደገመው። አይኖቿ ጠረጴዛው ላይ የተወው ጩቤ ላይ አረፉ። ገዛ ደሟ የረጠበ ስለት በረጅሙ ተነፈሰችና ወረቀቱ ላይ ፈረመች። ፈገግ እያለ ወረቀቱን ሊያነሳ ጎንበስ ሲል ጩቤውን አፈፍ አርጋ ደረሱ ውስጥ ሰካችውና ከራሷ ራቅ አርጋ ለፈተረችው። ወደ ኋላው ሲወድቅ አግራሞት የሚነበብባቸው አስቀያሚ አይኖቹ አፈጠጡባት። ለመጮህ ቢሞክርም ማጣጣር ብቻ ነው የቻለው። በእርጋታ የፈረመችውን ወረቀት ቀዳደደችው። ተነስታ ወደ ተዘረጋው ሰውነቱ ለመራመድ ሞከረች፣ ግን በህመም አቃስታ ወደቀች። ተስፋ በመቁረጥ ሰውነቷን እየጎተተች ወደሱ ተጠጋች። እና ሹቤውን ከደረቱ ውስጥ ተባ አወጣቸው ለምን እንደደረገችው ሳታውቅ ሹቤው ላይ ያለውን ደም ሱሪው ላይ ጠራረገች እንባ በጉንጯ ላይ እየወረደ ነው ሹቤውን ወደ ላይ እያነሳች መጨረሻ ላይ እንደዚህ አይነቱስ ነገር በሩሲያም ተደርጎ ይሆን ስትል አሰበች በሰለጠኑት ሰዎች ምድር ለሞት የልብልብ አትስጡት
ናቆት አጥናሉት አውግዙት
በሙሾ ግንን አትበሉት
በሞቴ እንዳታስጡት እንደ ዶርዜ ወንድሞቼ በሳቅ ታጅቤ ኮርቼ
ሞቴን በዘፈን ሞልቼ በዳንኪራ ሰበቃና በዘፈን ሆይታ አካትቼ
በሰድጌ ስቀበር ሞቼ
ተሰድቅ ነበር ባትረሱ
በንባውሌን ባታስሱ
ተባካችሁ ዘመዶቼ በሳጉዞ ፍታፍቱኝ
በሙሾ ዋይታ አታጅም እናቴም ፊትሽ አይክሰል በልልታ ብርሃን ይንበልበል
በረፍቴ እንዳታፌዥብኝ በሰርጌ እንዳታለቅሽብኝ
ገጽሽ በጭንቅ አይወረሽ
ብሽ ባሐዘን አይላበስ
በሆድሽ ሞት አይጨነስ እምባ ባይንሽ አይቋጠር
የሞት ቅስሙ እንዲሰበር
አሁን አደራ አደራችሁ የሞት ሁኔን ተቀበሉ ደስታዬን ተካፈሉ
ለንሳ ሞት አይደለም ለፍሳ ረፍት አውቁኝ
በዶርዜ እስክስታ አስቀብሩ
በልልታው ጉዞ አሳጅቡኝ በጦሩ ችቦ አሳጥሩኝ
ጭብጨባችሁ በስንቱ ይውረድ
ዛፍ ቅጠሉም አብሮ እስኪረግ ሀገር ምድሩ ያቅራራ
ሀሴት ነው ይበል ጆፊራ
ሰርጌ ነው ይምታ ዳንኪራ
እንዲህ ስሜት ሲፍለቀለቅ ሲፈነደቅ ሲግል ሐሞት
ቱማታው ሲዋት በላቦት
ሆይታ በሆይታ ሲራቆት
ማሳለፊያ መግቢያ ሲያጣ ፈራት ገበናውን ሲራቆት
መቃረቢያ ፍንጭ ሲያጣ በእልልታ ሲወገር ብሶት ብቻ ነው ሞት ራሱ የሚሞት
እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሞት
በልልታችሁ ግደሉት በዳንኪራችሁ ውገሩት
ከአጥንቴ በታች ቅበሩት
እባካችሁ ዘመዶቼ ስሞት موتم ابروي يموت
بللتاچو گدروت بدانكيراچو وگروت
كعدم تيبتاچ قبارو
مندناو مالطو يلناو زمدون
ለላ ፕሮግራማችን በዚሁ ይተናቀቃል። ይሄንን ፕሮግራም ነገ ጧት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናስተማለን። ደናምሹ